ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የቻይና ተብሎ የሚጠራ አለ። ጨርቅነታቸው በውጭ አገር ጨርቅ የሰሩ ናቸው። ዲዛይኑ ግን ከኛ ነው የሚወሰደው። ግን ፕሪንት አውት ነው አብዛኛው። ማሽን የሚሰራው ፕሪንት አውት ነው እንጂ ሽመና ላይ አይደለም። አሁን ሰው ወደዛ ነው ፎከስ የሚያደርግ ያለው።
ኢትዮጵያ ውስጥ ከባህላዊ አልባሳት ጋር ተመሳስለው የሚሰሩ የቻይና አልባሳት ከገበያ እያስወጧቸው እንደሆነ የልብስ ንድፍ ባለሙያዎችና ነጋዴዎች እየተናገሩ ነው። ሌሎች ጉዳዮችንም የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ካቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ መጀመሪያው ዝግጅታችን ስንሻገር ኢትዮጵያ ውስጥ ከባህላዊ አልባሳት ጋር ተመሳስለው የሚሰሩ የቻይና አልባሳት ከገበያ እያስወጧቸው እንደሆነ የልብስ ንድፍ ባለሙያዎችና ነጋዴዎች እየተናገሩ ነው። የቻይና አልባሳት በእጅ ከሚመረቱ የሀገር ውስጥ ባህላዊ አልባሳት ጋር በውበትና በጥራት እንደማይመጣጠኑ ያስረዱት ነጋዴዎቹና ሸማቾች በቅናሽ ዋጋ ግን ስለሚሸጡ ብዙ ሸማቾች እንዳሏቸው ገልጸዋል። በመሆኑም ፊታቸውን ወደ ቻይና አልባሳት ለማዞር እየተገደዱ እንደሆኑ ተጠቃሚዎች ተናግረዋል። ቀጣዩ የኬኔዲ አባተ ዘገባ ስለ ጉዳዩ የበለጠ ይነግረናል።
የኢትዮጵያ ባህላዊ አልባሳት ወደ ችርቻሮ መሸጫ ሱቆች ከመድረሳቸው በፊት ብዙ ደረጃዎችን ያልፋሉ። የኢትዮጵያ ባህላዊ ዲዛይኖች ታትመውባቸው ከቻይና የሚገቡ በፋብሪካ የሚመረቱ አልባሳት ገበያውን እየተቆጣጠሩ እንደሆነ በሽሮሜዳ አካባቢ ያናገርናቸው የባህላዊ አልባሳት ነጋዴዎች ገልጸዋል። በሽሮሜዳ የባህል አልባሳት መሸጫ ሱቅ ባለቤት የሆነችው ወይዘሮ ሜሮን አስራት የኢትዮጵያ የባህል ልብስ ነጋዴዎች በዘመናዊ ማሽን ተመሳስለው ከተመረቱ አልባሳት ጋራ መወዳደር ፈተና እንደሆነባቸውና ገበያቸውም እንደተቀዛቀዘ ተናገራለች።
ያው ለ በጣም ነው የሚያስጠላው። በተለይ ወር መስከረም ጥቅምት እስከ ዳር ባለው በጣም ያስጠላል። ቁጭ ማለት ነው በጣም ነው የሚያስጠላው። በጣም ማለት ነው ያው ያለ መዘጋት ዝግ ያለ ማድረግ ነው እንጂ የእውነት ምንም ነገር የለም። የሚጠይቀኝም ሰው የለም። የሚጠይቅ ሰው ራሱ የለም። በቻይናም የሚሰሩት የራሳቸውን ኢኮኖሚ ነው ያው ሁሉም ሰው የሚሯሯጠው። ለምሳሌ አሁን የመጡት ሽፎኖች አሉ። ሽፎን ማለት ይህንን አይተካውም። ሽፎን ማለት ይህንን የሚተካ ልብስ አይደለም። ስለዚህ ሰው ደግሞ ያው አቅሙንና ኢኮኖሚን ያማከለ ምንድን ነው ከኢኮኖሚ ጋር ከራሱ ጋር እንዲሆን ያንን ጊዜ ለማሳለፍ ሰውን ማትፈርድበትን ዝቅ ያለውን ወይ ደግሞ አማካኝ የሆነ ነገር ይሄዳል። ያኔ እኛ ስራችን ይቀዘቅዛል።
የቻይናው ፕሬዝዳንት ጂ ጂንፒንግ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በቤጂንግ ያደረጉትን የሁለትዮሽ ውይይት ተከትሎ በአገሮቻቸው መካከል ሁለንተናዊ ስትራቴጂያዊ አጋርነትን ለመመስረት እንደተስማሙ መግለጻቸው ይታወሳል። መሪዎቹ ጥቅምት 6 ቀን 2016 ዓ.ም ይፋ ያደረጉት አዲሱ አጋርነት ቤጂንግ በኢትዮጵያ ላይ ያላትን ተጽዕኖ ያሳድገዋል ተብሎ ይጠበቃል። ይህም ወትሮውንም የኢትዮጵያ አነስተኛ የንግድ ተቋማት ባለቤቶች ከቻይና በሚገ ቅናሽ ዋጋ ያላቸው ሸቀጦች ያጋጠማቸው ያለውን ኢፍትሃዊ ውድድር ይበልጥ ሊያባብስ እንደሚችል ስጋታቸውን የሚገልጹ አሉ። ለዚህም በአዲስ አበባ የባህላዊ አልባሳት ነጋዴዎች ተመሳስለው በተሰሩ የቻይና ምርቶች እየደረሰባቸው ያለው ተጽዕኖ አንዱ ማሳያ ነው። በዚያው በሽሮሜዳ የኢትዮጵያ የባህል አልባሳት ነጋዴ የሆነው ጀሚል ጣሃ አብዱም እንዲሁ ተመሳስለው እየተመረቱ ከቻይና የሚመጡ አልባሳት ከፍተኛ ተጽዕኖ እያሳደሩባቸው እንደሆነና በዋጋ ተወዳድረው መቀጠል እንዳልቻሉ ይናገራል።
የቻይና ተብሎ የሚጠራ አለ። ጨርቅነታቸው በውጭ አገር ጨርቅ የሰሩ ናቸው። ዲዛይኑ ግን ከኛ ነው የሚወሰደው። ግን ፕሪንት አውት ነው አብዛኛው። ማሽን የሚሰራው ፕሪንት አውት ነው እንጂ ሽመና ላይ አይደለም። አሁን ሰው ወደዛ ነው ፎከስ የሚያደርግ ያለው። ለምን እኛ ጋር መጥቶ የምንጠይቀው ዋጋና ያኛውን የሚያገኘው ዋጋ አይገናኝም። 3 እጥፍ ወይ 4 እጥፍ ቅናሽ ይኖረዋል ያኛው ማለት ነው። የተመረተው በቃ በሳይዝ ሚዲየም ላርጅ ስሞል ያክ መሸጥ ብቻ ነው። ይሄ ግን የኛ ልብስ ግን አንድ ሰው ለመስራት እስከ 9 ሰው ሊይዘው ይችላል። ጠላፊ አለ፣ ሸማኔ አለ፣ ቁጨት አለ፣ ስፌት አለ፣ ፕሮቫ አለ፣ በዛ ላይ ደግሞ እጅ ስራ አለ፣ ካውያ አለ እና ይሄ ሁሉ ነገር ዲዛይን የምታረገው አለ። የልብሱ አይነቱ በእርግጥ የኛ ይሻላል ይሄን ሐሳብ አለ። አንደኛ ካልቸሩን የጠበቀ ነው። ለውበት ደረጃም ይሄ ይበልጣል። በጥራት ደረጃም ይሄ ይበልጣ እነሱ በጣም ከፍተኛ ተጽናሉ ከኛ ጋር መወዳደር አልቻል ሰው ደግሞ አሁን ይፈልገው ቀናሽ ነገር ይዞ ፕሮግራም ማሳለፍ ላይ ነው ያለው ለምን ኑሮም ትንሽ ስለከበደው ወደ ኑሮ ነው ዋናው ፎከስ ያደረገው
ከኢትዮጵያ ባህላዊ አልባሳት ጋራ ተመሳስለው እየተመረቱ ከቻይና የሚገቡት ምርቶች በአገር ላይ ከኢኮኖሚ ጀምሮ ልዩ ልዩ ተጽዕኖዎች እንዳሏቸው ወጣት ጀሚል ይገልጻል። ሆኖም በእስራኤል ለመቀጠል ሲል የቻይና አልባሳትንም ቀላቅሎ መሸጥ እንደጀመረ ይናገራል።
አንደኛ ኢኮኖሚ ተጽዕኖ ያሳድራል፣ የሞራል ተጽዕኖ ያሳድራል፣ አገሪቷ ላይ ውድቀት የቱሪዝም ተጽዕኖ ያሳድራል። አራተኛ ላይ ደግሞ ኮንፊደንስ ያሳጣል። አንተ ፈለገ እንቅልፍን አድረህ ምናምን የሰራው ዲዛይን በአንድ ሳምንት ውስጥ ያ መጥቶ ገበያውን ሲያጠቀልቀው አንተ ብዙ ጊዜ ይፈጀብህን ከነሱ ጋር ልትወዳደር አትችልም ማለት ሳትፈልግ እስረኛ ትሆናለህ ማለት እኛ ሁለቱን ለማመዛዘን የተወሰነ የነሱንም እንይዛለን የኛንም እንይዛለን ይሄ ማለት እንደዚህ ነው ይሄ ማለት እንደዚህ ነው ብለ ታስረዳዋል ሰው መጥቶ ግን እኛን ለመግዛት ይፈልጋል ከአቅም አንጻር ግን ሁለተኛ ደረጃ ነው ገዝቶም ይሄደው ፍላጎቱ ግን የሚሆነው የትኛው ነው? ያበሻ ልብስ ገዝቶ ለመሄድ ነው። አሁን ለኛ ደግሞ ዝቅተኛ ህብረት ሰመቶ ካለበሰ እንደ ሀብታም ተጠብቀህ መካከለኛ ገበያ ያለው ተጠብቀህ ሚሳለ ገበያ ሲሆን ከገበያ እየወጣት ይላል።
ሰው ሰላም ሺበሺ የተባለ ሌላ የባህል አልባሳት መሸጫ ሱቅ ባለቤትም ከቻይና የሚገቡ ተመሳስለው የተሰሩ አልባሳት ስለሚያሳድሩት ተጽዕኖ አስተያየቱን ሰጥቷል።
ያገር ባለው ስራ ደስ የሚለው ነገር አንድ ሰው ብቻ የሚሰራው ስራ አይደለም። አምስት እና ስድስት ሰው ስራው የሚያገኘው ከብዙ ሰው ጋር ነው የሚያገናኘውና ሁሉም የሥራ ዕድል ያገኝበታል። የቻይናዎች ዘንድ እንደ መጋረጃ ነገሮች ሆነ ነገሮች ይሉ እኛ ከፈለግን እኛ ምን ሰራዋለን ኩሽፎን በጎን ለጎን ያገዘን እንሰራለን። እንደዚህ ሀገር ባለው ሲሰራ ሹፉንም አብረን እንሰራለን። አምራቾች ላይ ነው ተጽዕኖ የሚመጣበት። ለምን ያ ነገር መጣ ማለት ያኛውን እየገደለ ነው የሚመጣው። ከነሱ ምን ገዛው ነገር ላሳንስ ይችላል ማለት ነው። ከሸማኔዎች
ወይዘሮ ሜሮን አስራትም እንዲሁ የንግድ ስራዋን ከቻይና ወደሚመጡት አልባሳት የማዞር ፍላጎት እንዳላት ተናግራለች።
ሰው አንዱን ካልቻለ ወደ አንዱ ቦታ ነው የሚመራው ማለት እኔ ይሄንን ካላዋጣ እኔ መግባት አይቀርም ወደዛ ማለት ነው። አይሆንም ማለት ነው። ወደ ሽፎኖችንም ማለት ነው። ማለት ይቀላል ከዚህ ካፒታሉንም ስትይዘው ከዚህ ይቀላል ነው።
ባህላዊ ልብስ ሸምታ ስትወጣ ያገኘናት ወይዘሮ እንዳሻሹቤ የዋጋ ጉዳይ ሸማቹ ፊቱን ወደ ቻይና አልባሳት እንዲያዞር እያደረገው ነው ትላለች።
እኔ ነጠላ ገዝቼ እየወጣሁ ነው። ነጠላ 1000 ብር በዛ። አይ እኔ የባህል ልብስ ነው የምለው ለመልበስም ለበዓሉ እሱ ቢሆን ነው። ዋጋው ሽፎኑ ይሻላል። ሰው መርጦት ይለብሰዋል እንጂ ያው የሚበልጠው ባህላዊ ነው።
ወይዘሮ ብርቅነሽ ሱጌቦም ተመሳሳይ አስተያየት አላት።
የባህላዊ ልብስ ሌላ ቦታ ለመላክ ነበር ልገዛ የመጣሁት ማለት ነው። ግን በጣም ውድ ነው። አሁን ለምሳሌ ከላይ ያለው ቲሸርት 1000 ወይ 1500 ነበር የሚገዛው 3500 ልብሱ ብቻ። ዋጋው በጣም ኦቨር ነው። ይሄ የቻይና ዝም ብሎ ጣል ተደርጎ ሊጥፍ ነገር አለ አይደለ? ኳሊቲ እንትን ልዩነትም ስላለ ለዛ ነው ዋጋ ቅናሽ የሚደረገው ማለት ነው። በእጅ የሚጠለፍ ወይ በሲንጀር የሚጠለፍ የሀገራችን ልብስ እሱ ነው ኳሊቲውም ያለው ማለት ነው። ያው ሰው ምንድን ለምንድን ነው የሚገዛው? ያው ብሩ እንትን ስለሚል ከአቂም ጋር ነው።
ወይዘሮ ብርቅነሽ ባህላዊ አልባሳትን የመታደግ ኃላፊነቱ የኛው የኢትዮጵያውያን ነው ስትልም ተናግራለች። የባህላዊ አልባሳት ነጋዴዎችም መንግስት ተጽዕኖውን ተረድቶ ለሀገር ውስጥ ባህላዊ አልባሳት አምራቾች ጥበቃ እንዲያደርግ ከጥሬ ዕቃ አቅርቦት ጀምሮ ምቹና በቂ የስራ ቦታ ሊያመቻች እንደሚገባ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲና መሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ የሚተላለፉ ወጣቶች ላይ የሚያነጣጥር መርሃ ግብር ነው። ወደ ቀጣዩ መሰናዶ ስንሻገር በዩናይትድ ስቴትስ ያዳጊ ህጻናትና የወጣቶች የአእምሮ ጤና ሁከቶች ካሳሳቢ ደረጃ ላይ እንደደረሱ የዩናይትድ ስቴትሱ የበሽታዎች መከላከልና መቆጣጠሪያ ድርጅት ሲዲሲ አስታውቋል። በሌሎችም የዓለም ሀገራትም የሚታየው አዝማሚያ ያንኑ ያህል የከፋ እንደሆነ ጠቋሚ ሆኗል ተብሏል። ይህም በተመለከተ አሉላ ከበደ ከዘርፉ ባለሙያ ጋር ያደረገው አጭር ቆይታ አለ፣ በመቀጠል ይቀርባል።
ዶክተር ቢኒያም በቅድሚያ ለጊዜው አመሰግናለሁ።
ክሬስ ለኛ አመሰግናለሁ።
በዛሬው የሐኪሙን የጠየቁ ዝግጅታችን በአሁን ወቅት በተለይ በታዳጊ ልጆች ላይ በስፋት የሚታዩ የአእምሮ ጤና ችግሮችን ለማየት ነው። እዚህ ዩናይትድ ስቴትስ ውስጥ የተማሪነት እድሜ ክልል በሚባለው ከአንደኛ እስከ ሁለተኛ ደረጃ መገባደጃ እድሜ ክልል የሚገኙ ታዳጊዎችና ወጣቶች እስከ 40 በመቶ የሚሆኑት የከፍተኛ ጭንቀትና ውጥረት ምልክቶችን አሳይተዋል ይላል የዩናይትድ ስቴትስ የበሽታዎች መከላከያ እና መቆጣጠሪያ ድርጅት CDC የቅርብ ጊዜ ጥናት ውጤት ይጠቁማል። በተለይ ታዳጊዎችና ወጣቶች በዚህ ደረጃ ለነኚህ ከበድ ያሉ የጤና ችግሮች ሊያስከትሉ የሚችሉ ሁኔታዎች የመጋለጣቸው መንስኤ ምንድን ነው? ዶክተር ቢኒያም ስለ ጥናት ውጤቱስ ምን ይነግሩናል?
በጣም የሚያሳዝን ነው ስታቲስቲክሱ። እስከ 40% ድረስ በታዳጊ እድሜ ያሉ ህጻናቶች እና ወጣቶች በአእምሮ በሽታ ይታመማሉ ሲባል በጣም ትልቅ ደረጃ ነው። ይሄን 10 ልጆች ካሉ ከአራቱ በላይ የሆነ ጭንቀት ወይም ዲፕሬሽን ወይም የተለያዩ የሜንታል ኢልነስ የአእምሮ ህመሞች ማለት ነው። እነዚህም እንግዲህ የተለያዩ ናቸው። ሁሉንም በአንድ ላይ ትክክል ላይ መጣ ይችላል። ዋናው በህፃንነት እድሜ እስከ 12ኛ እድሜ ድረስ የተለያዩ በሽታዎች ናቸው። እነዚህም እንደ ADHD ወይም አቴንሽን የማጣት ጭንቀት እስከ 9-10% ድረስ ሲሆኑ አንዳንድ ደግሞ ቢሄቨራል ፕሮብለምስ የሚሏቸው አሉ። ኦፖዚሽናል የመሆን እና እንደዚህ አይነት። ግን ወደ ጉርምስና ሲገባ ደግሞ ከ12 ዓመት እስከ 17 ዓመት ደግሞ የቢሄቨራል ፕሮብለም ሲቀንስና ዋናው ጭንቀትና ዲፕሬሽን ከዛም ወደ ሰብስተንስ ዩዝ ወደ ድራግ እና አልኮል የመግባት አዝማሚያዎች አሉ። እነዚህ ነገሮች በልጅነት ካልተታከሙና ጥሩ አይነት አቴንሽን አግኝተው በትምህርት ቤት፣ በቤተሰብ፣ በሐኪሞች አድሬስ ካልተደረጉ የሚያስከትለው ችግር በጣም ትልቅ ነው። ዲፕሬሽን እና የአእምሮ ህመም ዝም ብሎ የማዘን ወይም የመከፋት ብቻ አይደለም። ልጆችን በትምህርት ቤት ስኬታማ እንዳይሆኑ፣ ከትምህርት ቤት እንዲያቋርጡ፣ መጥፎ አይነት ሁኔታዎች ውስጥ እንዲገቡ ይዳረጋል። ከአእምሮ ህመም ጋር ተያይዞ ለምሳሌ የእንቅልፍ ማጣት፣ የእንቅልፍ መዛባት፣ ኢምፓልሲቭ ወይም ሳያስቡት አንዳንድ ነገሮች ውስጥ የማድረግ እና በዛም ሳቢያ ወደ ድራግ፣ ወደ ሌላ ከስርዓቱ ጋር የሚያጋጩ አይነት ጉዳዮች ውስጥ እንደ መግባት የናደድ ስሜት እና አግሬሽን ሊያመጡ ስለሚችሉ፣ በዚሁም ደግሞ ልጆች በጥሩ አይነት አድገው በልጅነት ጥሩ ጊዜ አሳልፈው ከጓደኞቻቸው ጋር ጥሩ ጓደኝነት የሚመሰረትበትን ጊዜ አልፈው ወደ ሌላ ወደማይሆን ዝንባሌ ውስጥ እንዲገቡ ያደርጋቸዋል። እና በብዙ ነገር ነው ልጅን አፌክት የሚያደርገው። አእምሮ ህመም ሲባል ዝም ብሎ የአእምሮ ብቻ አይደለም። አእምሮ ህመም ከሰውነት ህመም ጋር የተያያዘ ነው። ራሳቸውን አይዞሌት የማድረግ መጥፎ አይነት ምግቦች በመመገብ ሲሉ ሰውነታቸው እየወፈረ አሁን እዚህ አሜሪካን ሀገር እስከ 60% ድረስ ሰው ክብደት አለው። በጣም ወፍራም የመሆን አይነት አለ። እና ይህን እነዚህ ደግሞ ለልብ በሽታ፣ ለደም ብዛት፣ ለስኳር፣ ለሌላም ሌላም በሽታዎች ይዳረጋሉ። ስለዚህ አእምሮ በሽታ ስንል ዝም ብለው የአእምሮ ጭንቀት እና ምናምን ብቻ ሳይሆን ከወደፊት ጋር ከልዩ ልዩ የሜዲካል ኮንዲሽኖች ጋር እና ካልታከመ ደግሞ ከድራግ ዩዝ እና ራስን እስከ ማጥፋት ድረስ ይደርሳል።
ከፍተኛ ክብደትን ቀደም ሲገልጹ ከተገቢው ክብደት በላይ የሆኑ ለተደራራቢ ሌሎች የጤና ችግሮች የሚያጋልጡ ሁኔታዎችም በዚሁ የአእምሮ ችግር ሳቢያ ሁኔታዎች ሊመቻችላቸው ይችላል እያሉን ነው።
ልክ ነው። ትክክል ነው። አንዱ የሰውነት ህመም ምክንያት አንዱ ጭንቀት ነው። አብረው የተያያዙ ናቸው። ጭንቀት ያለው ሰው ለምሳሌ ስኳር በሽታ ወይም ደም ብዛት ቢኖራቸው ጥሩ ምግብ ካልመገቡ፣ ራሳቸውን ካልተንቀሳቀሱ፣ ስፖርት እና ስትሬሳቸውን ሀንድል በደንብ ካላደረጉ ስኳሩ ከቁጥጥር ውጭ ይወጣል። ኤክሰርሳይዝ አድርገው ጥሩ ምግብ ተመግበው ሰውነታቸውን ክብደት ካልወሰኑት ለስኳር የሚወስዱት መድኃኒት ከፍ ያለ ስለሚሆን የስኳሩ ከቁጥጥር ውጭ ይወጣልና በዛ ምክንያት የዛ ኮንሲኩዌንስ ኮምፕሊኬሽኖች ይመጣሉ። ስለዚህ የአእምሮ በሽታ የሰውነት በሽታን ያባብሰዋል። ያ የመባባሱ ደግሞ የአእምሮ በሽታ ያባብሰዋል እና ቪሽስ ሳይክል ይባላል። አንዱ አንዱን መጥፎ እያደረገው እያባባሰው ሊሄድ ይችላል።
በዓለም አቀፍ ደረጃም ሁኔታው ያንኑ ያህል የከበደ መሆኑን ጥናቶቹ ይጠቁማሉ። እድሜያቸው ከ10-19 ከሚገኙ ታዳጊዎችና አፍላ ወጣቶች በዓለም አቀፍ ደረጃም ከሰባቱ አንዳቸው ለተለያዩ የአእምሮ ጤና ሁከቶች ይጋለጣሉ ይላል። እንዲሁ በተመሳሳይ ይፋ የተደረገ አንድ ሌላ የጥናት ዘገባ። ስለዚህስ ምን ይሉናል? እንደው ከዩናይትድ ስቴትስ ውጪ ምንም እንኳን እርስዎ የህክምና አገልግሎት የሚሰጡት በዩናይት ስቴትስ ውስጥ ቢሆን በሌሎች አካባቢዎች በሌሎች ሀገራትም በዓለም አቀፍ ደረጃ ያለው ሁኔታ ምን ይመስላል? ለዚህስ መንስኤ ምንድን ነው? ለምን ወጣቶችና ታዳጊዎች እንዲህ በበረታ የአእምሮ ሁከት በዚህ ጊዜ መታመም ወይም መጋለጥ ቻሉ?
በጣም ጥሩ ጥያቄ ነው። እንደው በስታቲስቲክሱ የአሜሪካው በደንብ ተጋኖ ይወራልና ይታወቃል እንጂ የአእምሮ ህመም በሽታ በሁሉ ዓለም ውስጥ የተሰራጨ ነው። አፍሪካ ውስጥ ይሄን ያህል አይደለም ስታቲስቲክሱ፣ ግን ህመሙ አለ። ምን ያህል ካቨሬጅ አለው፣ ምን ያህል እርዳታ አለ ሌላ ጥያቄ እንጂ በWHO በሚወጣው ስታቲስቲክስ ጭንቀትና የአእምሮ መታመን እስከ 15% ወጣቶች ዲፕሬሽን አላቸው። እስከ 20% ማለት አንድ እስከ 5 ውስጥ በአንድ አመት ውስጥ ራሳቸውን የማጥፋት ሐሳብ ነበራቸው። 10% ወይም አንድ ከ10 ራሳቸውን ለማጥፋት ሙከራ አድርገዋል። እና ይሄ በጣም የሚያስፈራ አይነት ስታቲስቲክስ ነው። ለምንድን ነው ሲባል እንግዲህ የአእምሮ ህመም ብዙ አይነት መንስኤዎች አሉት። አንደኛ እንደምታየው ዓለማችን በጣም አስጨናቂ እየሆነ መጥቷል። ስትረስ በያለበት ነው፣ ጦርነት በያለበት ነው። አሁን ሰሞኑን የምናየው የጋዛና የእስራኤል ሁኔታ እንደ ፖለቲካ ውስጥ መግባት አልፈልግም፣ ግን እስቲ እነዛን ልጆች ሆነ አስበው ምን አይነት ጭንቀት ውስጥ እንዳሉ እና በሁለቱም በኩል በጣም አስፈሪ ሁኔታ ናቸው። እነዚህ ልጆች እንግዲህ ሲያድጉ ማንን ነው የሚያምኑት? ምን አይነት ሁኔታ ነው ያለው? እና ልክ እንደዚሁ በኢትዮጵያም በሌላም በኩል ብታየው ልጆች የሚፈልጉት ምንድን ነው? ሰላም ነው። እናትና አባት ከጓደኞቻቸው ጋር ተጫውተው ተምረው አድገው አገር እናቀናለን የሚል አይነት አስተሳሰብ መኖር እያለበት፣ ግን ያለው ሁኔታ አለማዝማሚያው ብዙ ቦታ ጥሩ አይደለም። በተለያዩ ቦታዎች የዘረኝነት ነገር አለ። ስለዚህ ይሄ ለጭንቀት እንትን ይላል። ከዛ ደግሞ እንግዲህ ዋናዎቹ መንስኤዎች ስናስብ የኬሚካል ኢምባላንስ አለ በጭንቀት ውስጥ። በዘር የሚተላለፍ በሽታ አለ። የሰዎች ፐርሶናሊቲ የተለያየ ነው እና አንድ ሁኔታ አንድ ሰው ላይ ትልቅ ጭንቀት ሲፈጥር አንዳንድ ሰዎች ደግሞ ያንን ምንም ላይ መስላቸው ይችላል።
ዶክተር ቢንያም ቀደም ብለው አንድ መሰረታዊ ነገር አንስተዋል። ከነኚህ ህመሞች በዩናይት ስቴትስ ውስጥ በከፍተኛ ደረጃ ብልጆች መታየት ባሻገር ካልታከሙ በጊዜው የሚያመጡትን ጣጣ በሕክምና ያልተረዱ ተስማሚ በሚባሉ ሌሎች አማራጮችም ያልታከመ አካላዊና የአእምሮ ጤና ሁኔታ እነኚህ ልጆችና ወጣቶች በአዋቂነት እድሜያቸው የተሟላና አመርቂ የሚሰኝ ህይወት እንዳይኖራቸው የሚያደርጋል ይላል። ይሄ እንግዲህ ከህመሙ መባባስና የህመም ሁኔታ ከመኖሩ በተጨማሪ በህይወታቸውም የተሳካላቸው እንዳይሆኑ ያደርጋል የሚል የሳይንስ ድምዳሜ ተሰምቷል። ስለዚህስ ምን ይላሉ?
አንዱ ነገር የአእምሮ ህመም ከስቲግማ ጋር የተያያዘ ነው። እነዚህ ስቲግማ የሚባሉት ትክክል ያልሆኑ አይነት አስተሳሰቦች እና የአእምሮ ህመም ለምሳሌ ህጻናትን አፌክት ሊያደርግ አይችልም ተብሎ የሚታሰብ አይነት ነገሮች አሉ። እነዚህ አስተሳሰቦች ለምሳሌ እናትና አባት ካለው ጥሩ ምግብ ከበላ፣ ትምህርት ቤት ከሄደ፣ ሁሉ ነገር ከተሟላለት ለምንድን ነው ልጅ የሚያመው? ጭንቀት ወይም ዲፕሬሽን ወይም ሌላም ነገር ሊኖረው የሚችለው ብሎ የሚያስቡ ሰዎች ይኖራሉ። ይሄ ትክክል አይደለም። እንደዚህ አይነት አስተሳሰቦች ህጻናትና ወጣቶች በጊዜ ጥሩ አይነት ህክምና ከማግኘት ወደኋላ ይሰበስቧቸዋል፣ ይቆጥቧቸዋል። በጊዜ የታከመ ምንም ነገር ቢሆን ስለ አእምሮ ብቻ ማውራት አልፈልግም። ማንኛውም ነገር ከስረ መሰረቱ በጊዜ ህክምናና የሚያስፈልገው ነገር ከተደረገ መቆጠብ ይችላል። በጊዜ ማስታገስ ይቻላል። ሳይብስ መቆጣጠርም ይቻላል።
መልካም። ስለተዘነጋው የታዳጊዎችና የወጣቶች የአእምሮ ህክምና በርከት ያሉ ነጥቦችን የተመለከተ ውይይት ነው ያደረግነው። በዚህ ሰዓት ፕሮግራማችን የሚከታተሉ ወላጆች ብዙ ቁም ነገሮችን የሚይዙ ይመስለኛል። የጤና እንክብካቤውና ክትትል ብቻ ሳይሆን ነገሮች ሳይባባሱ መከላከል የሚያስችሉ መንገዶችንም ጠቋሚ ሁኔታዎችንም ገልጸዋል። ዶክተር ቢንያም ገሰሰ የአእምሮ ሐኪምና እንዲሁም በተለይ የታዳጊና የወጣቶች አእምሮ ህክምና ልዩ ባለሙያ፣ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ውይይት መልሼ አገኝታለሁ። እግዚአብሔር ይስጥልኝ።
እኔም እንደዚህ አይነት አጋጣሚ አግኝቼ ስለ ሞዶ ፊልድ መናገር ስለቻልኩኝ አመሰግናለሁ። ለወደፊትም ተባባሪ ለመሆን በጣም ፈቃደኛ ነኝ። እግዚአብሔር ይስጥልኝ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። ስፓይደርማን የተሰኘው ልዕለ ኃይል የፊልም ገጸ ባህሪ አድናቂ አርጀንቲናውያን ባለፈው ሳምንት ማብቂያ ላይ በቦነስ አይረስ ተሰብስበዋል። ዋና ከተማቸው ነው። በመቶዎች የሚቆጠሩ ተሳታፊዎቹ የስፓይደርማንን አልባሳት የለበሱ ሲሆን በጊነስ የዓለም የድንቃ ድንቅ መዝገብ ላይ ለመስፈር ቆርጠው እንደተነሱም ተሰምተዋል። ኤደን ገረመው በዚህ ዙሪያ የተጠናከረውን የአሶሺየትድ ፕሬስ ዘገባን እንደሚከተለው አሰናድተዋለች።
በመቶዎች የሚቆጠሩ አርጀንቲናውያን የስፓይደርማን የካርቱን ገጸ ባህሪ አድናቂዎች በአሁን ሰዓት በማሌዥያ ባለቤትነት የተያዘውን በብዙ ሰዎች የስፓይደርማንን ልብስ ለብሶ በአንድ ስፍራ የመሰባሰብ የጊነስ ዓለም አቀፍ ሪከርድ ለመስበር እሁድ ዕለት በቦነስ አይረስ ተሰባስበዋል። ክርስቲያን ዲያን የስፓይደርማን አድናቂ ናት።
ሰዎች በተከፋፈሉበት ዘመን አንድ የሚያደርጋቸውና የሚያጫውታቸው ነገር መታቀዱ እጅግ መልካም ነው ብዬ አስባለሁ። በጣም የሚያምሩና ትርጉም ያላቸው ሰዎች ከሁሉ በላይ ደግሞ ህብረት ያለው ነው ብዬ አስባለሁ። እጅግ ድንቅ ነው።
በተለያዩ የእድሜ ክልል ያሉ ሰዎች ስፓይደርማን አልባሳትን በማድረግ በቦነስ አይረስ ልዩ ወደ ሆነው ምልክት የቦነስ አይረስ መለያ ወደ ሆነው ሐውልት በጊዜ ነው የደረሱት። ሊዮኔል ፈርናንዴዝ ከተሳታፊዎቹ መካከል ናቸው።
ከታላቅ ኃይል ጋር ትልቅ ኃላፊነት ይመጣል ለሚለው አይነተኛ ሀረግ ትኩረት ከሰጠህ ያንን ከልጅነት ጀምሮ ማካተት ትችላለህ። በዚያ መልኩ ለማደግ ከቻልክ ለህይወትህ ደጋፊ ነገር ነው። በእኔ ላይ የደረሰውም ይሄ ነው። እናም ለሚቀጥለው ትውልድ ማስተላለፍ መቻሌን እወደዋለሁ።
ተሳታፊዎቹ የታሸጉና የቆርቆሮ ምግቦችን በማምጣት ችግረኛና ቤት የሌላቸውን ለሚደግፍ ሀገር በቀል ተቋም መለገስ ችለዋል። ሌላው ተሳታፊ ዲያጎ ማጅላን
ስፓይደርማን ፓራ ሚ ኤስ ኡን ሱፐርሄሮ ኬ
ለኔ ስፓይደርማን ሁሌም የተሻለ ነገር እንዲያደርግ የሚያበረታታኝ ልዕለ ኃይል ነው። እና ደግሞ በአዋቂዎችም ሆነ በህፃናት ዘንድ እጅግ የሚወደድ ገጸ ባህሪ ነው።
ነገር ግን ህዝቡ አደባባዩን ቢሞላም ሪከርዱ አሁን በማሌዥያ ከተያዘው 685 ሰዎች በላይ መብለጡን ያረጋገጠ ኃላፊ የለም። ይሁን እንጂ የውልና ማስረጃ ባለሙያዎች በስፍራው የተገኙ ሲሆን የተሳታፊዎቹን ስም ዝርዝር ሲሰበስቡ ውለዋል። ይህንንም ለጊነስ ዓለም አቀፍ ሪከርድ እንደሚያቀርቡ ለማወቅ ተችሏል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ወደ አፍሪካዊቷ ሀገር ናይጄሪያ እናቀናለን። የናይጄሪያን የትምህርት ዘርፍ እየፈተኑ ስላሉ ጉዳዮች በቲሞቲ ኦቢዝ የተሰናዳውን ዘገባ እንግዶ ወልድ ያስደምጠናል።
ጃሽዋ ጊዲየን በአራሳቦ ማህበረሰብ የሚገኝ የአንደኛ ደረጃ የህዝብ ትምህርት ቤት አስተዳዳሪ ናቸው። በትምህርት ቤቱ የሚገኙ ህጻናት ለመማር ጉጉ ቢሆኑም ጃሽዋ እንደሚሉት ግን አብዛኞቹ መጽሐፍና ሌሎች አስፈላጊ የትምህርት መሳሪያዎችን ለመግዛት አቅማቸው አይፈቅድም። እነዚህን ህጻናት በትምህርት ቤት አለማቆየት ጃሽዋ እንዳሉት ለአገር ቀውስ ጥንስስ ማኖር ነው።
the basic education which is necessary for an individual to become something in the future.
አንድ ሰው ጥሩ ደረጃ ላይ እንዲደርስ የሚያስችለውንና ወሳኝ የሆነውን መሰረታዊ ትምህርት የማያገኝ ከሆነ ለብረተሰቡ ሸክም ነው የሚሆነው።
በመንገድ ላይ ሸቀጥ የሚነግዱትና የሚለምኑት ህጻናት ቁጥር ብዛት ናይጄሪያ የገጠማትን ፈተና ያሳያል። በናይጄሪያ የመጀመሪያ ደረጃ ትምህርት ነጻና ግዴታ ቢሆንም የተመድ የትምህርት የሳይንስና የባህል ድርጅት የሆነው ዩኔስኮ እንደሚገምተው ባለፈው ዓመት እድሜያቸው ከ5 እስከ 14 የሚሆኑ 20 ሚሊዮን ህጻናት በትምህርት ገበታ ላይ አልተገኙም ነበር። ጊዲዮን እንደሚሉት አንዱ ችግር የትምህርት ቤቶች በበቂ አለመኖር ነው።
We don't have enough chairs for these children to be able to settle and read well.
ለነዚህ ህጻናት የሚሆን ቁጭ ብለው ተረጋግተው የሚያነቡበት በቂ ወንበር የለንም። አመቺ ሁኔታዎችም የሉም። ህንጻዎች ያስፈልጉናል። እንደምታየው ህንጻዎቻችን እየፈረሱ ነው።
ጄምስ ሮቲም የተባሉ ሌላው መምህር ባህላዊና ኢኮኖሚያዊ ችግሮችም ልጆች ወደ ትምህርት ቤት እንዳይሄዱ እያደረገ ነው።
There are places where girls are not supposed to go to school or girls are supposed to be early marriage.
ልጃገረዶች ትምህርት ቤት የማይሄዱበት አንዳንድ አካባቢ አለ። ልጃገረዶች በለጋ እድሜያቸው ይዳራሉ። ሌሎች አካባቢዎች ደግሞ ግጭት አለ። እንደ ቦካራም ያሉ ቡድኖች ያሉበት አካባቢ በዛ በርካቶች ተፈናቅለዋል። የኢኮኖሚ ሁኔታውም ሌላው ችግር ነው። በርካቶች በለጋ እድሜያቸው በስራ ላይ ተሰማርተው ቤተሰባቸውን ለመደጎም ይገደዳሉ።
የናይጄሪያ መንግስት የመሰረታዊ ትምህርት ኮሚሽን እንዳለው ከትምህርት ውጪ ያሉ ልጆችን ለማስተናገድ ሀገሪቱ 1 ሚሊዮን ክፍሎች ያሏቸው 20 ሺህ ትምህርት ቤቶችን መገንባት ይኖርባታል። ጄምስ ሮቲሚ ግን ይህ ከባድ ትልም ነው ይላሉ።
Where we are today, it's a bit difficult to say we want to achieve that. If you look at the allocation that education
አሁን ባለንበት ሁኔታ ያንን ግብ ለማሳካት ይከብደናል። የትምህርት ዘርፉ የሚያገኘውን በጀት ብንመለከት ለምሳሌ በእንደ አውሮፓውያን አቆጣጠር 2016 11.8 ቢሊዮን ዶላር ብቻ ነበር የተመደበው። ይህም ከሀገሪቱ በጀት 8.4% ብቻ ነበር። ካለፈው 2022 ወዲህ በጀቱ በ5.4% ቀንሷል።
42% የሚሆኑ ናይጄሪያውያን እድሜያቸው ከ15 ዓመት በታች በሆነበት ሁኔታ ጄምስ ሮቲሚ እንደሚሉት መሰረታዊ ትምህርትን ለማስፋፋት ሀገሪቱ ከግሉ ዘርፍ አማራጭ መዋለ ነዋይ ማሰብ አለባት። ናይጄሪያ ጠንካራ የሆነ የትምህርት ፖሊሲ እንዳላት በወረቀት ላይ ሰፍሯል። የመስኩ ባለሙያዎች እንደሚሉት ግን የፖሊሲ ትግበራው እጅግ ዘገምተኛና ስርጭቱም ኢፍትሃዊ በመሆኑ ህጻናት ወደ ትምህርት ቤት መሄድ ይችሉ ዘንድ አስቸኳይ ተግባራዊ እርምጃ ይሻል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አድማጮቻችን እንዲሁም ተመልካቾቻችን ስትከታተሉት የነበረው ከአሜሪካ ድምፅ ሲተላለፍላችሁ የነበረውን ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ የሚያተኩር መሰናዶ ነው። ሌሎች ወጣቶች ላይ የሚያተኩሩ ዘገባዎቻችንን ለማየት ለመዳሰስ ከፈለጋችሁ voamharic.com የተሰኘ ኦፊሳላዊ ገጻችንን ጎብኙ። ፌስቡክ ላይም አለን። ቪኦኤ አምሃሪክ @voamharic በሚለው ላይ እንገኛለን። በትዊተር ደግሞ #voamharic የተሰኘ ሌላ አድራሻም አለን። እንዲሁ ትኩስ መረጃዎችን በዚያ እናጋራለን። እናናቸው ማስተያየቶችና ጥቆማዎች ሲኖራችሁ ደግሞ የኢሜል ቁጥር የኢሜል አድራሻችንን መጠቀም ይችላል። horn@voanews.com እንዲሁም ሌሎች ሐሳቦችንም ልታቀብሉን ትችላላችሁ። በዚያ አድራሻ ተጠቅማችሁ ሀብታሙ ዝዩም ሳስተናግዳችሁ አምሽች ያለው ኤልያስ አስማረ ደግሞ በድምጽና ምስል ምንድስ ነው አብሮን ቆይቷል። መልካም ምሽት ይሁንላችሁ።